ለመሆኑ ሻለቃ ዳዊት ወልደ ጊዮርጊስ ማን ነው? ዛሬ ሻለቃ ዳዊት ማንነት መጻፍ ያስገደደኝ ዋናው ምክንያት መንግስቱ ኃይለ ማርያምን ከዳው ካለበት ጊዜ ጀምሮ ወያኔ አዲስ አበባ እስከገባበት ለትረስ ማለትም በውጭ ሀገር የስለላ መረብ ውስጥ ከመዘፈቅ ጀምሮ ከሻቢያ ወያኔና ወነግ ጋር ከነበረው ጥብቅ ግንኙነትና በዛም ሳቢያ በመፈንቅለ መንግስቱ ምክንያት ጭምር የአገር መከላከያ መውደምን አስመልክቶ የእሱ አስተዋጽኦ እንደነበረበት ግልጽ ሆኖ ሳለ በሥራው ወንጀል አፍሮና አርፎ ከመቀመጥ ይልቅ ለዳግመኛ ጥፋት ላይታች ሲል በመታዘቤ ሕዝብ የማወቅ መብት አለው ብዬ ስለማምን ማንነቱን ማሳወቅ የግድ ስለሆነ ነው። ከምንጫችን ካገኘነው እውነተኛ ታሪክ ተነስተን ስለ ሻለቃው የምንለው ይኖረናል። ተከታተሉን። የመለዮ ለባሹ ንቅናቄ ከተጀመረ ቆየት ያለ ቢሆንም አላማና ደንብ አዘጋጅቶ መንቀሳቀስ የጀመረው ግን በ1971 ዓ ም በጥር ወር በአሜሪካን አገር ዋሽንግተን ዲሲ ውስጥ በመሠረተው የመጀመሪያ ስብሰባ ላይ ነበር። የመንግስቱ ኃይለ ማርያም ወዳጅና የቅርብ ሰው የነበረው ሻለቃ ዳዊት ለሥራ ጉዳይ ከኢትዮጵያ ወደ ዋሽንግተን ካቀና በኋላ ከሕዝብ የሚያገናኘው ሰው ፈልጎ ኮሎኔል መንግስቱን ለመታገል ቆርጦ እንደተነሳ ገለጸ። በዚህም መሰረት ክተት በተባለው ድርጅት ለመሳተፍ ሞከረ። ነገር ግን የክተት ህቡ ድርጅት አባል ከመቀበሉ በፊት ባህሪያቸውን የሕዝብ ደም ያለባቸውን የሕዝቡን አደራ የሸሹትን የሕዝብ ንብረት የዘረፉትን የሥልጣን ናፋቂዎችን ወዘተ ሰርገው እንዳይገቡ ለማጣራት ሲል የሻለቃውን ሙከራ ውድቅ በማድረግ ሳይፈቅድለት ቀረ። አንድ የድርጅቱ አባል ግን ሻለቃው የወጣበትን ምክንያት በማያሻማና በማያጠራጥር መልክ ለሕዝቡ ሌተናል ኮሎኔል መንግሥቱን በግልጽ በራዲዮና በጽሑፍ እንዲያወግዝ ጠየቀ። ሻለቃው ሲነገረው መስማማቱ ከፈፈው፣ ሳይቀበለው ቀረ። ድርጅቱ ሻለቃው ይጠቅመኛል የሚለውን እርምጃ ሁሉ በመውሰድ ላይ መሆኑን አስቀድሞ ደርሶበታል። ከዚህም በላይ ከአሜሪካው የውጭ ጉዳይ መስሪያ ቤት እየተመላለሰ የሚያስፈልገውን ሁሉ በማድረግ ላይ እንዳለ ድርጅቱ አውቋል። በተባበሩት መንግስታት ቢሮ የኢትዮጵያ መንግስት አምባሳደር ሆኖ ቢሾም መክዳቱን እንደሚያቆም ከአቶ ካሳ ከበደ ጋር ስምምነት ለማድረግ የመሞከሩን መረጃ ይፋ ሆነ። ሻለቃው ወደ አዲስ አበባ የማይመለስበት ጉዳይ እሱ ቀደም ሲል እንደገለጸው መንግስቱን ለመታገል ሳይሆን በሻለቃ ለገሰ አስፋው ምክንያትና ቤቱ በመበርበሩና ይህንን መንግስቱ ኃይለ ማርያም መስማቱን በካሳ ከበደ በኩል ስለሰማ ነበር። መንግስቱ ኃይለ ማርያምም የዳዊትን ቤት በረበሩ በተባሉት ላይ እርምጃ ለመውሰድ መርማሪዎች ወደ ዳዊት ቤት ይልካል። መርማሪዎቹም ከዳዊት ቤት ያገኙት ከአንድ አሮጌ ሱሪና አሮጌ ሻንጣ በስተቀር ሌላ ነገር አልተገኘም። በዚህም ጊዜ ሻለቃው ተዘጋጅቶ እንደወጣ ግልጽ ሆነ። በተባበሩት መንግስታት የኢትዮጵያ ቢሮ ጸሐፊ የነበረችው አበበች መኮንን የተባለችው ሻለቃው የተጠቀመበትን ቼክ አግዱዳል የተባለውን ገንዘብ የሚገልጽ መረጃ ነው የተባለውን ሁሉ አሰባስባ ወደ አዲስ አበባ በአቶ ካሳ ከበደ አማካይነት ላከች። ከዚህ በኋላ ከኢትዮጵያ ሕዝብ የተሰበሰበ ገንዘብ ይዞ ከድቷል በሚል ጸሐፊዋ ያቀረበችውን ቼክ በጋዜጣ በማውጣት ሻለቃው በራዲዮና በቴሌቪዥን ለሕዝብ እንዲጋለጥ ተደረገ። ስለዚህ ከመንግስቱ ጋር ሰላም ለመፍጠር ሲያደርግ የነበረው ሙከራ ሳይሳካ መቅረቱን ሲያረጋግጥ ድርጅቱ ወዳለበት ገብቶ በመታገልና ለመበቀል ከፍተኛ ጥረት ማድረጉን ቀጠለበት። የሚቀላቀለው ድርጅት እምነት እንዲጥልበት ሁኔታውን ማመቻቸት ስለሚኖርበት መንግስቱ የሰራቸውን ወንጀሎች ለማጋለጥ ሲደክም ታይቷል። በሌላ በኩል ደግሞ በመፈንቅለ መንግስቱ ድርጅት ውስጥ ገብቶ ለመታገልና እርዳታም ለማስገኘት እንደሚችል ለግለሰቦች ቃል መግባቱ ይሰማል። ዳዊትን ክተት ባይቀበለውምና በኢሰፓ ውስጥ በነበረበት ጊዜ የፈጸማቸው በዝርዝር ባይታወቅም እስኪጣራ ድረስ በህቡ በሚንቀሳቀሰው የመለዮ ለባሹ የኢትዮጵያ ወታደሮች ንቅናቄ ድርጅት እንዲገባ አመራሩ ቢቀበለውም አባላቱ ተቃውሞ ነበረው። ነገር ግን ኮሚቴው ጠንካራና ደካማ ጎኖችን አቅርቦ በማሳመኑ አባል ሊሆን ቻለ። ድርጅት ውስጥ እንዲቀላቀል ሲደረግ ከምክንያቶቹ አንዳንዶቹ የደርግ ባለስልጣን የነበረው ሰው ሲከዳ የሚያስገኘውን ፖለቲካዊ ጠቀሜታ ግምት ውስጥ በማስገባትና ድርጅቱ ከነበረበት ኢኮኖሚያዊ ውጥረት አንጻር ሻለቃው ከአሜሪካ መንግስት ድጋፍ አስገኛለሁ በማለቱ የተመሰረቱ በመሆናቸው በሻለቃው ማንነት ላይ ተነስቶ የነበሩ ጥርጣሬዎችና ተቃውሞዎች እንዳይተኮርባቸው ሁኔታው አስገድዷል። የሻለቃ ዳዊት ወደ ወታደሮቹ ንቅናቄ መግባት የትግል ታሪክ ይህንን ይመስላል። ከዚያም በኋላ ዋሽንግተን በተደረገው ስብሰባ ለመጀመሪያ ጊዜ አብሮ ተሰበሰበ። ለቀጣዩ ስብሰባ በስደት ላይ ያሉ ጥሩ ስነ ምግባር ያላቸውን ሰዎች አባላቱ ይዘው እንዲቀርቡ በተስማሙት መሰረት ዳዊት ብዛት ያላቸውን መኮንኖች ስም ይዞ ቢቀርብም ከሻለቃ ስለሺ ፍስሐና ሻምበል ጸጋዬ በስተቀር ብዙዎቹ ከደርግ ጋር በሰሩበት ጊዜ ጸረ ህዝብና ንብረት የዘረፉ ስለነበሩ ተቀባይነት ሳያገኙ ቀሩ። እነኚህ ሁለት መኮንኖች በአባልነት ተመዝግበው ከኮሚቴው ጋር እንዲሰሩ ሆነ። የነዚህ ሁለት መኮንኖችና የሻለቃ ዳዊት ከኢትዮጵያ ወታደሮች ንቅናቄ ጋር የተቀላቀሉበት እውነተኛ ታሪክ ይህ ነው። ነገር ግን እነኚህ ሶስት መኮንኖች የኢትዮጵያን ወታደሮች ንቅናቄ ቦስተን ላይ የመሰረቱት እነሱ እንደሆኑ አድርገው የሐሰት ታሪክ ፈጠሩ። ሻለቃ ዳዊት ወልደ ጊዮርጊስ ቀድሞ የተፈጠረውንና ደጅ ጸንቶ የገባበትን የኢትዮጵያ ወታደሮች ንቅናቄ እሱ እንደፈጠረው አድርጎ ያቀረበው የታሪክ ሽሚያ ፍጹም ሐሰት ነበር። ለመግለጽ የተሞከረው በብዙ ሰዎች ዘንድ የሻለቃ ዳዊት ሚና አወዛጋቢ ሆኖ ያለማቋረጥ የቀጠለ ስለሆነ ትክክለኛ መልኩን ለማስጨበጥ ነው። ይህ ንቅናቄ እየሰፋ ከመጣ በኋላ የድርጅቱ መጠሪያ የኢትዮጵያ ነጻ ወታደሮች ንቅናቄ ተብሎ ተሰይሞ በህቡ ስራውን ጀመረ። የንቅናቄው ማይነተኛ ትኩረት መፈንቅለ መንግስት ማድረግ ነው። በደርግ ላይ እጃቸውን ያነሱም ይሁን ባንደበታቸው የተቃወሙ የተቃዋሚ ድርጅቶች ሁሉ ጋር ልዩነት ሳይደረግ ግንኙነት መመስረትና የጋራ ለሆነው አገራዊ ጉዳይ መስራት እንዳለበት ይገልጻል። ስለዚህ ኢሃፓን፣ መይሶን፣ እነሻቢያንና ወያኔን ጨምሮ ግንኙነት ለማድረግ ወጠነ። የመጀመሪያ ልዑክ ወደ ሱዳን ኤርትራ ላከ። መፈንቅለ መንግስት ሲደረግ ሻቢያና ወያኔ አጋጣሚውን ተጠቅመው በሰራዊቱ ላይ አደጋ እንዳይጥሉ የጋራ ኮሚቴ አቋቁሞ አስተማማኝ ዋስትና የሚገኝበትን ተግባራዊ ለማድረግ ሱዳንም ኤርትራንም ድረስ ልዑክ በመላክ አሜሪካን አገርም ተገናኝቶ በመነጋገር የመጀመሪያ ሚሽኑን ተወጣ። ይህ በዚህ እንዳለ ለመጀመሪያ ጊዜ ሻለቃ ዳዊት በስለላ ወጥመድ ውስጥ ከወደቀው ኢፒዲኤ ተወካይ የነ ደረጀ ደረሰን በስለላ ማዋቅር ውስጥ የተካተተው ከበስተጀርባ በሶስት አሜሪካውያን ሰላዮች የሚመራው ጋር እንደተነጋገረና ሐሳቡ እንደጣመው አባል ከሆነበት ድርጅት ከነጻ ወታደሮች ንቅናቄ ጋር ተወያይቶ ድርጅቱ ሐሳቡን ውድቅ እንዳደረገውና እንዳልተደሰተበት ይታወቃል። የዚህ ዶሴ ከተዘጋ ከተወሰነ ጊዜ በኋላ ሻለቃው የገንዘብ እርዳታን በተመለከተ ብዙ ደከምኩበት የሚለውን ድርጅት ራሱ ከአሜሪካን አንደበት ለመስማት በግንቦት ወር 1989 ዓመተ ምህረት ከኢትዮጵያና ከሱዳን የመጡትን ጨምሮ 9 ሰዎች ያሉበት ቡድን ይዞ ወደ ስብሰባው ቦታ አመራ። ወደ ሆቴሉ ግቢ ሲገባ በድብቅ ቪዲዮ ካሜራዎች ከመደቀናቸውም ባሻገር ሁኔታው የሚያጠራጥር የተለያዩ ነጮች ተራ በተራ ወጣ ገባ የሚሉበት ከመሆኑም ያለፈ በመሆኑ በስብሰባው ላይ ለመገኘት የሄዱት መኮንኖች በተደራጀ ትኩረት ወጥመድ ውስጥ እንገባለን የሚል ቅንጣት ጥርጣሬና ግምት አልነበራቸውም። ከዚያ ዳዊት ወደ ሶስተኛ ፎቅ ወስዶ የአሜሪካው ጓደኛው ወደ ሌላ ቦታ ስለሄደ ቤቱን አውሶኝ ነው በሚል ጠባብ ክፍል ውስጥ አስገባቸው። ዳዊት ዘግይቶ ስለመጣ የዘገየውም ከአሜሪካውያኑ ጋር ሲወያይ እንደነበር ገልጾ በአማካሪው በኩል የፒኢዲኤን አቋም እንደገና መመርመር አለባችሁ እንደተባለም አስረዳ። መኮንኖቹ ተንኮል መሸረቡንና በአካባቢያቸው ድምፅ የሚቀርጹ መሳሪያዎችም እንደተደቀኑ ስለተረዱ አንዳቸውም ትንፍሽ ሳይሉ ስለመሸብን ወደ ቤታችን በማለት ስብሰባውን በትነው ተመለሱ። በማግስቱ ዳዊት ለአንድ ጓደኛው መኮንን በስልክ አሜሪካኑ ሊያነጋግሩን ነውና ፈጥነህ ድረስ ብሎ ሲጠራው የሀገር ጉዳይ ነውና ከ30 ማይል ርቀት መኪና ነድቶ ይሄዳል። ዳዊትም ወዲያው ከአሜሪካዊኑ ጋር ተነጋግሮ እንደተደሰተበት ለመኮንኑ ይነግረዋል። ዳዊት ይህንን ያደረገው የድርጅቱ አባላት በንዴት ርምጃ እንዳይወስዱበት ያደረገው ማደናገሪያ ነበር። በጣም የሚገርመው ሻለቃው ያሳየው አቀራረብ ያራዳ ልጅ የሚያደርገው አይነት ነበር። ሁለተኛ ልዑክ ወደ ሱዳን ኤርትራ ሄደ። የሁለተኛው ቡድን ወደ ኤርትራ፣ ትግራይ፣ ካርቱምና አመቺ ናቸው በሚላቸው ስፍራዎች ተዘዋውሮ ለትግል የሚሆኑ ቦታዎችን ለመምረጥና ከድርጅቶችም ጋር ለመነጋገር ወደ ካርቱም እንዲመጣና ካርቱም ከሚገኘው የነጻ ወታደሮች ንቅናቄ ኮሚቴ ጋር ግንኙነት በማድረግ በሚነገረው መስመር እንዲንቀሳቀስ ልዩ መልእክት በልዩ ኮድ ከካርቱም ወደ አሜሪካ ተላለፈለት። በዚህ ጊዜ በንቅናቄው ሰዎች መካከል ችግር ተፈጥሮ ስለነበር ለተነሳው አለመግባባት እልባት ሳይበጅለትና መሄድ የሚገባቸው መኮንኖች ሳይካተቱ ሻለቃ ዳዊት የራሱን ጓዶች ሻለቃ ስለሺ ፍስሐና ሻምበል ጸጋ ያሉበትን ቡድን ፈጥሮ በራሱ ውሳኔ ከኒውዮርክ ተነስተው ካርቱም ገብተው ለኤርትራው ህዝባዊ ግንባር ሻቢያ እጃቸውን ሰጥተው ባዘጋጀላቸው መጠለያ ገቡ። ለሻቢያዎች የዳዊት በወዶ ገባነት በእጃቸው መውደቅ ትልቅ ነገር ነበር። ምክንያቱም በኤርትራ አገር ገዥ ሆኖ ከመስራቱም በላይ የቀይ ኮከብ ዘመቻ ደጋፊና አዘጋጅም ስለነበር። በመሆኑም ዳዊት በእጃቸው ከገባ በኋላ እንዳይለቀቅ የሻቢያ ሰራዊትና ደጋፊዎቻቸው ቢያንገራግሩም የኮሎኔል መንግስቱ የቅርብ ወዳጅ ሆኖ በአስተዳደሩ ውስጥ ትልቅ ሚና ስለተጫወተ የሚያውቀውን ሚስጥር እንቅስቃሴና ቁልፍ የሆኑ ወታደራዊ አዛዦች ሁኔታ ከፖለቲካ ጥቅሙ አንጻር የመጀመሪያ መረጃ ለማግኘት ሲባል የተመኙትን መጥፎ እርምጃ ከመውሰድ ተቆጥበዋል። የዳዊት ቡድን ከአሜሪካ በተነሳ በሶስተኛው ቀን ወደ ኤርትራ ተጉዞ ሻክብ ከተባለው ከዋናው የሻቢያ አመራር ጠቅላይ ሰፈር ደረሰ። ከዚያም ወደ ዋሻው ወስደው ካስገበኙአቸው በኋላ በዳዊት ላይ እርምጃ እንውሰድ አንውሰድ የሚል ጭቅጭቅ እንደገና በሻቢያዎች መካከል ተነስቶ የፖለቲካ ጥቅሙ እጅግ ስለሚጠቅማቸው ሊወስዱ ካሰቡት አስከፊ እርምጃ ተቆጥበው አምስት ሻቢያዎች እነ ዳዊት ወዳረፉበት ቤት ማታ ወንድማዊ ውይይት ሲያካሄዱ ቆዩ። በዚህ ጊዜ ዳዊት በደስታ ተውጦ የሙቀ ውይይት ሲያደርግ አመሸ። ለሁለተኛው ጊዜ ከሻቢያ ጋር ስብሰባ ሲደረግ እነ ሻለቃ ዳዊት ከአዲስ አበባ ከነ ጀነራል መረድ ንጉሴና ጀነራል ፋንታ በላይ የተላከ መልእክት ነው ሲሉ የሚከተለውን ሐሳብ አቀረቡ። ሐሳቡንም በቅርቡ የኢትዮጵያ ሠራዊት መፈንቅለ መንግሥት በማድረግ መንግሥት ለመለወጥ እቅድ ስላለው ይህ ሲከናወን ሕዝባዊ ግንባር ሻቢያ በሠራዊቱ ላይ እርምጃ እንዳይወስድ ቃል እንድትገቡና በራዲዮና በጽሑፍ ከ15 ቀናት በፊት በመግለጫ አሳውቁ የሚል ነበር። ሻቢያዎችም ካዳመጡ በኋላ ከ15 ቀን በፊት ጉዳዩ ከታወቀ የሚገለበጠው ይነቃ የለም? እርምጃችሁ እንደተቃረበ ንገሩን፣ በእኛ በኩል ማንኛውንም ማድረግ ቃል እንገባለን ማለታቸው ሲታወቅ፣ በጀነራሎቹ የሚወሰደው እርምጃ ግን ከፍተኛ ስጋት ላይ ጥሏቸው ነበር። ዳዊትም ከምርኮኞቹ ብዙ ስድብ ቢደርስበትም ከኤርትራ ወደ ሱዳን ጉዞውን ቀጠለ። ከሱዳንም ወደ አሜሪካ አቀና። አሜሪካም እንደገባ ያከናወነውን ለመፈንቅለ መንግስቱ ኃላፊዎች ለሜጀር ጀነራል ፋንታ በላይና ለሜጀር ጀነራል መረድ ንጉሴ ሪፖርት አደረገ። ሻለቃ ዳዊት አሜሪካን አገር ከገባ ጀምሮ በጥቂት ወራት ውስጥ በኑሮውም በኩል የተደላደለ በመሆኑ የመፈንቅለ መንግሥት ንቅናቄ አሰራርም የመጻጻፍ፣ የመላላክ፣ የስልክ፣ የፋክስና የኮምፒውተር እንዲሁም ፖስታ ግንኙነት ሁሉ በእሱ በኩል እንዲሆን የግድ ነበር። አዲስ አበባ ከሚገኙት አዛዦች የሚደርሰውን እቅድና ትእዛዝ እየተቀበለ ለሚመለከታቸው ክፍሎች የሚያስተላልፈው በውጭ የሚገኘው ወታደራዊ ክፍል ተጠሪ ዳዊት ወልደ ጊዮርጊስ ነበር። ሻለቃ ዳዊትና ኮሎኔል መንግስቱ የቅርብ ወዳጆች ናቸው። የህዝብ ደህንነት ኃላፊው ኮሎኔል ተስፋዬ ወልደ ስላሴና የኮሎኔል መንግስቱ ልዩ ጸሐፊና ረዳት መንግስቱ ገመቹ ደግሞ የጠበቀ ግንኙነት አላቸው። እነዚህ ሁለቱ ቁልፍ ሰዎች የሻለቃ ዳዊት ጓደኞች ናቸው። የዳዊትን ጓደኝነት መገደብ ስለማይቻልና ግንኙነቱ ለእንቅስቃሴው ሊረዳ ይችላል የሚል ግምት ስለነበር ተወደደም ተጠላም ባልንጀርነታቸው እንዲቀጥሉበት ተደርጓል። እነዚህ ሁለቱ ጓደኞች በራሱ በሻለቃ ዳዊት አማካይነት ተይዘዋል ይባል እንጂ ከነሱ የተሰጡ ተብለው በሻለቃ ዳዊት የሚቀርቡ መረጃዎች ገና ከጀምሩ በጣም የሚያጠራጥሩ እንደነበር አይዘነጋም። ባንጻሩ ግን በኢትዮጵያ ነጻ ወታደሮች ንቅናቄ በኩል የሚካሄደውን እንቅስቃሴና ሴራ በሻለቃ ዳዊት አማካይነት እነርሱ በሚገባ ያገኙ ነበር። ሻለቃ ዳዊት አዲስ አበባ ከሚገኙት ጀነራሎች ጋር እየተገናኘ ሁኔታውን የማመላከት ኃላፊነት እንደነበረው ግልጽ ነው። ባንጻሩም ከህዝብ ደህንነቱ ከኮሎኔል ተስፋዬ ወልደስላሴና ከፕሬዝደንቱ ረዳት ከመንግስቱ ገመቹ ጋር የዕለት ተዕለት ግንኙነት ነበረው። ግንቦት 8 ቀን 1981 ዓ.ም ተመረጠ። በነኮሎኔል ተስፋዬ ወልደስላሴ አቀነባባሪነት ኮሎኔል መንግስቱ ከታቀደው መፈንቅለ መንግስት አደጋ እንዲያመልጥ የሐሰት ጉብኝት በማመቻቸት ከቤተሰቡና ከቅርብ የሥራ ባልደረቦቹ ጋር ወደ ምስራቅ ጀርመን በድንገት ሾልኮ እንዲሄድ ተደረገ። ይህንን ምስጢራዊ ነበር ተብሎ የተገመተውንና የታመነበትን ግን የከሸፈውን የመፈንቅለ መንግሥት ሴራ ከመሩት ጀነራሎች ጭምር በጥቂቱ ከ96 በላይ የሚሆኑ ከሜጀር ጀነራል እስከ መቶ አለቃ ማዕረግ የነበራቸው ውድና ብርቅዬ ሀገር ሀብቶች ተወንጅለው ተገድለዋል፣ ታስረዋል። ይህንን ያህል የመከላከያ ኃይል ማጣት አገርን ማራቆት በመሆኑ ለመንግሥቱ ኃይለ ማርያም የመውደቅና ለወንበዴዎች የሥልጣን ጉዞ ጥርጊያ መንገድ እንደ ከፈተ አያጠራጥርም። በሻለቃ ዳዊት ሪፖርት ብቻ የተጠቀሱት ሰዎች ያለ ጥርጥር በመፈንቅለ መንግሥቱ ዕቅድ እንደሚስማሙበት እየተደረገ ዘወትር ይቀርብና ይሰማ በነበረው የሻለቃ ዳዊት መረጃ እምነት ተጥሎ ነበር። እንደዚህ ያለው ግንኙነትና አሰራር የመፈንቅለ መንግሥቱን ምስጢር በቅድሚያ እንዲታወቅ በማድረጉ በእነዚህ ሰዎች አማካይነት የነ ጀነራል መረድ ንጉሴ ዕቅድ አደጋ ላይ መውደቁ ትክክለኛ ነው ከተባለው መረጃ ለመገንዘብ ተችሏል። ከሂደት ፈጻሚዎቹ ኮሎኔል ተስፋዬ ወልደስላሴና መንግሥቱ ገመቹ ከሻለቃ ዳዊትና ከነ ጀነራል ፋንታ በላይ ጋር ግንኙነት ነበራቸው። የውጭውንና የውስጡን እንቅስቃሴ በጥብቅ እየተከታተሉ በጥቁር መዝገብ እየመዘገቡ እስከ መጨረሻው ድረስ ለማወቅ እንዲችሉ ኮሎኔል ተስፋዬ ወልደስላሴ በመጨረሻ ላይ በሰጠው ቃል ተረጋግጧል። የነጻ ወታደሮች ንቅናቄ ለመፈንቅለ መንግሥቱ የሁለተኛ ዙር ዕቅድ በማውጣት ላይ እንዳለ ሻለቃ ዳዊት ከመፈንቅለ መንግሥቱ መክሸፍ በኋላ ቀደም ብሎ ሲሰራው በነበረው የረቀቀ ተንኮል ብቻ ሳይሆን በግልጽም ጭምር ችግሮች መፍጠሩን ቀጥሏል። አንደኛ፣ ሻለቃ ዳዊት ወልደ ጊዮርጊስ ከደርግ ኢሰፓ መንግሥት ከድቶ የነጻ ወታደሮችን ንቅናቄ ከተቀላቀለበት ጊዜ ጀምሮ ሲፈጽማቸው የነበሩት አፍራሽ ተግባራት ኢህአዴግ አዲስ አበባ እስከገባበት ጊዜ ድረስ በጥርጣሬ ይታይ እንደነበር ቀደም ሲል ተወስቷል። ሁለተኛ፣ ቀደም ሲል እንደተገለጸው ሻቢያ በሻለቃው ላይ እርምጃ ያልወሰደው ሻለቃው የሚያውቀውን ምስጢር እንቅስቃሴና ቁልፍ የሆኑ ወታደራዊ አዛዥ ሁኔታዎች ከፖለቲካ ጥቅሙ አንጻር የመጀመሪያ መረጃ ለማግኘት በመሆኑ፣ ሀ እነ ኮሎኔል ተስፋዬ ወልደስላሴና መንግሥቱ ገመቹ ከጀኔራሎቹ ጋር እንደማይጓዙና መፈንቅለ መንግሥቱን በቅድሚያ እንደሚቀጩት እየታወቀ በሚገባ ተደራጅተው በቁርጠኝነት እርምጃቸውን ለመውሰድ የተነሱትን የመፈንቅለ መንግሥት ጀኔራል መሪዎችና አስተባባሪዎች እያስለቀመ ማስመታት እየተከሰተው የነጻ ወታደሮች ንቅናቄን ድርጅት ከጊዜ በኋላ የተቀላቀለውንና በአመራሩ ውስጥ በመግባት የግል ውሳኔ በማድረግ ላይ የነበረውን ዳዊት ወልደ ጊዮርጊስን ነው። ለ በምጽዋ ጦርነት ለአገሩ በጀግንነት የወደቀው ብርጋዴር ጀኔራል ተሾመ ተሰማ በባህር የመጣለትን መሳሪያ ሰዎች እንዳያወርዱ ብርጋዴር ጀኔራል አሊ ሐጂ አብዱላሂ የሦስተኛው መካናይዝድ ክፍለ ጦር አዛዥ ከማስከልከሉም በላይ ከብርጋዴር ጀኔራል ጥላሁን ክፍሌ የ606ኛው ክፍለ ጦር ዋና አዛዥ ጋር በማበር ያላንዳች ውጊያ ጦሩ እንዲፈታ በማድረግ እጃቸው እንዲሰጡ ተደርጓል። እነዚህ ሰዎች ላደረጉት አገር የመበተን ውለታ በክብር ቆይተው ወደ አዲስ አበባ ሄደው ሥራ ይዘው እንደነበር ይታወቃል። ይህንንም ሻቢያ ከሻለቃው የፈለገው የወታደራዊ አዛዦች ሁኔታ መረጃ ከመሆን አይዘለም። በነገራችን ላይ ተስፋዬ ኢህአዴግ ወደ ሁኒ ካወረደው በኋላ በነበረበት እስር ቤት ሆኖ በ1985 ዓ ም ሳሌም ለሚባል መጽሔት ከሰጠው ቃለ መጠይቅ ላይ የሚከተለው አጭር ምስክርነት ይገኛል። የኤርትራን ጉዳይ መድረክ በመፈለግ በቅድሚያ ከፒኤልኤፍ ሻቢያ ከዛም ቀጥሎ ከኤልኤፍ ጀብሃ ጋር ውይይቶችን አድርጌያለሁ። የወታደራዊ እርምጃዎችና የፖለቲካውን ጎን ለጎን ሄዶ ቢሆን ኖሮ በኢትዮጵያዊነቴ የማዝነው እነዚህ ነገሮች ተግባራዊ ባለመሆናቸው ነው። ኤርትራ እንድትገነጠል ምክንያት ከሆኑት ሰዎች መሃል አንዱ በመሆኔ ይቆጨኛል በማለት ኃላፊነቱን ወስዷል። ሻለቃውስ ከነሻቢያ ጋር ሆኖ ለሰራውና አሁንም ለሚሰራው ወንጀል ይናዘዝ ይሆን ወይስ መጽሐፍ ጽፎ ለኤርትራና ለኢትዮጵያ ወዳጅነት አበርክቻለሁ እያለ ማፌዙን ይቀጥልበታል? ሶስተኛ፣ የነጻ ወታደሮች ንቅናቄ ኮሚቴ ክህደት ፈጻሚዎቹ ኮሎኔል ተስፋዬ ወልደስላሴና መንግስቱ ገመቹ መወገዝና መጋለጥ አለባቸው የሚል ውሳኔ ሲያሳልፍ ሻለቃ ዳዊት አጥብቆ ተቃወመ። አራተኛ፣ ከመፈንቅለ መንግስቱ መክሸፍ በኋላ የነጻ ወታደሮች ንቅናቄ ይጠቀምበት የነበረው የመረጃ መስመርና ከመሃል አገር ከሱዳንና ከአጉራባች አገሮች የነበሩት ግንኙነቶችም እንዲሁ ከኢትዮጵያ የሚላኩና በየቦታው የተቋቋሙትን ኮሚቴዎች ሁኔታ የሚገልጹ ደብዳቤዎች መቋረጣቸውን ስንገነዘብ ይህን ረቂቅ ምስጢር እየተከታተለ የሚያስመታና የሚያወድም ሻለቃው እንደነበር ግልጽ ነው። አምስተኛ፣ ሻለቃ ዳዊት የኢትዮጵያን መበታተን ሲመለከት ተልኮ ማብቃቱን በማረጋገጥ የድርጅቱን እንቅስቃሴ ለማቆም በአባላቱ መካከል ብጥብጥና አንጃ ፈጥሮ ንቅናቄውን አኮላሽቶና በታትኖ ከትግል አጋሮቹ መሰወሩ ለጥፋቱና ለጥቃቱ ሙሉ ኃላፊነትን ከመቀበል ሌላ ተጨማሪ ማስረጃና ትንታኔ የሚያሻው አይሆንም። ከተወሰነ ጊዜ በኋላ አንጎላ በተባበሩት መንግስታት በኩል ስራ እንደያዘና ከነሻቢያ ጋር የግል ግንኙነት ፈጥሮ ኬንያ ለመገናኘት ማቀዱ ታወቀ። ከሻቢያ ወያኔና ኦነግም ጋር አገር እስከሚቆጣጠሩ ድረስ ከጎናቸው ሆኖ ሰርቷል። ይህ በዚህ እንዳለ ወያኔ ኢህአዴግ አምቦ እስከሚደርስ ድረስ ሻለቃ ዳዊት ጋር ግንኙነት ነበራቸው፣ ባለውለታም ነበር። አምቦ ሲደርስ ግን ግንኙነቱ ቆመ። ሻለቃውም ተስፋ ሳይቆርጥ መጠባበቁን ቀጠለ። ወያኔ አዲስ አበባ እንደገባ ሻለቃ ዳዊት ለፕሬዝዳንት መንግስቱ የጻፋቸውን ከኢትዮጵያ ሕዝብ ተደብቀው የነበሩትን የሚስጥር ደብዳቤዎች ይፋ በማድረግ በጋዜጣ በሬዲዮና በቴሌቪዥን ላይ አወጣው። ሻለቃውም ወደ ኢትዮጵያ ለመግባት የነበረው እቅድ ሁሉ ውሃ እንደበላው ተረዳ። እርሙንም አወጣ። አንደኛው ደብዳቤ የተጻፈው የካቲት 1978 ዓ.ም ሲሆን የተጻፈውም በእጅ ነው። ከፊርማው ጋር ሁልጊዜ ታዛዥ ወንድሞ ዳዊት ወልደ ጊዮርጊስ የሚል አለበት። ከተጻፉት መካከል የሚከተሉት አስገራሚና አሳፋሪ አረፍተ ነገሮች ይገኙበታል። ለኢትዮጵያ ሕዝብ አብዮት አመራር ከርሶ ሌላ አማራጭ የለውም ብዬ ስለማምን ካለ በኋላ ለርሶ ቅርብ የሆኑ ሐቅ የሚናገሩ ብዙዎች አይደሉም። በአሁኑ ወቅት በጣም ቅርብ ከሆኑት መካከል ጓድ ጀነራል ተስፋዬ ገብረ ኪዳን፣ ጓድ ተስፋዬ ወልደ ስላሴ፣ ጓድ መንግስቱ ገመቹ በስተቀር አካባቢው ካሉ ሰዎች መካከል ሐቅ የሚናገር የለም። ከዚህም በላይ ብዙ ብሏል። ሻለቃው በሚስጥር በዛ ያሉ ደብዳቤዎችን ጽፎ ለፕሬዝዳንት መንግስቱ በኮሎኔል ተስፋዬ ወልደ ስላሴና በመንግስቱ ገመቹ እጅ በድፍረት ላከ። የደብዳቤዎቹ ይዘት ደግሞ የሌሎች ባለሥልጣናት ስም በመዘርዘር እከሌን ይመኑ፣ እከሌን አይመኑ፣ እከሌን አይውደዱት እያለ የሚጠላቸውን ሰዎች ለማስመታት ያደረገው ጥረት በእውነት ያሳዝናል። ዳዊት የኮሎኔል መንግሥቱን አስተዳደር ለመጣል እታገላለሁ በማለት ሥልጣኑን ትቶ በመክዳትና ቀይ እምባ በተሰኘው መጽሐፍ መንግሥቱን አብጠልጥሎ ለመውቀስ የማይፈራ ደፋርና ቁርጠኛ የኢትዮጵያ የሕዝብ ልጅ እንደሆነ ለማሳየት ሲጣጣር የሰማውንና ያወቀውን ወገን አቋሙን አድንቆ ድጋፉን በመቸር በተቃዋሚው ጎራ አመራር ይዞ ታዋቂ እንዲሆን ረድቶታል። በዚህ ደረጃ ላይ ይገኝ የነበረው ሻለቃ በግልና ምስጢራዊ በሆነ መንገድ ከኮሎኔል መንግስቱ ጋር ግንኙነት መፍጠሩ በሕዝብና በአገር ላይ የሚቀልድና የሚነግድ ለመሆኑ በሰነድ በመረጋገጡ የሻለቃውን ምንነት ፍንትው አድርጎ ስላሳየ በተቃዋሚዎች ዘንድ የተቸረውም ድጋፍ ጨርሶ ሊጠፋ ቻለ። ሻለቃው ኢትዮጵያ ያለሁ በመንግስቱ ፊት ሳይቀር የልቤን ለመናገር ድፍረቱ ነበረኝ ወዘተ ወዘተ ይል እንደነበረው በስደት ያለስ መንግስቱን በሚስጥር ሲገናኝ እንደሚለማመጠው ነው ወይስ በእውነተኛ ማንነቱ ይገልጸው ይሆን ለማንኛውም ዝርዝሩ በራሱ በዳዊት እጅ ጽሑፍ በካቲት እንደ ኢትዮጵያ ቆጣጠር በ1978 ዓመተ ምህረት ከተጻፈው ደብዳቤው ይገኛል። ሁሉንም የደብዳቤውን ይዘት መጻፍ ስለማይቻል ፈላጊው ብዙ ከሆነ ወደፊት ዘዴ ይፈለግለታል። መደምደሚያ እነ ኮሎኔል ተስፋዬ ወልደ ስላሴና መንግስቱ ገመቹ የዳዊት ጓደኞች እንደሆኑ ቢታወቀም መፈንቅለ መንግስቱን በሚመለከት ከነ ጀነራሎቹ ጋር ያገናኛቸውና ለደረሰው ክሽፈትና የነፍስ መጥፋት በቅድሚያ ተጠያቂው ሁለት ስለት ባለው ቢላዋ የሚበላው ዳዊት እንደሆነ መታወቅ አለበት። የመፈንቅለ መንግስቱ ጀነራሎች ከመሃላችን ሰው ከዳን ሲሉ ተደምጠዋል። ያ ከዳ የተባለው ሰው አንድ ብቻ ሳይሆን ሶስት ናቸው። እነሱም ኮሎኔል ተስፋዬ፣ መንግስቱ ገመቹና ዳዊት ወልደ ጊዮርጊስ ነበሩ። ለሻለቃው በሻቢያ ላለመገደል ምክንያት የሆነው በቂ መረጃዎች በመስጠትና ኢትዮጵያን በመበተን ታማኝነቱን በማብሰሩ እንደሆነም ይነገራል። መፈንቅለ መንግስቱ ቢሳካና ጀነራሎቹ ቢተኩና የኢትዮጵያ ጦር እንደገና ቢጠናከር ሻቢያም ሆነ ወያኔ እንደገና ከተጠናከረ ኃይል ጋር መግጠም የበለጠ ስለሚከብድ እናም መፈንቅለ መንግስቱ እንዳይሳካ ዳዊትን ይዘው አሁንም ዜናዎችን ከመከታተልም በላይ ባሏቸው የውስጥ አርበኞችም ጥረት ከማድረግ አላቆሙም ነበር። ሳይሳካ ሲቀርና ሲከሽፍ ተገንጣዮቹ ተደሰቱ። ከምክንያቶቹ ዋናው በመክሸፉ ቁጥር ስፍር የሌለው የመከላከያ ኃይል ማጣት አገርን ማራቆት በመሆኑ ለመንግስቱ ኃይለ ማርያም የመውደቅና ለወንበዴዎቹ የስልጣን ጉዞ መፋጠን ጥርጊያ መንገድ በመክፈቱ በኋላም ሰራዊቱ ባሻጥር ለመበተን በቃ። እስካሁን በዝርዝር የቀረቡትን ከተከታተል ዳዊት ቀደም ሲል ወደ ፖለቲካው ከመጣበት ጊዜ ጀምሮ የሰራቸው ሁሉ አፍራሽ እንጂ አንድም ገንቢ ነገር አለመኖሩን እንረዳለ። እነኚህን መጠነ ሰፊ አሳፋሪ ታሪኮች የሰራው ሻለቃ ዳዊት የሰራውን ስራ የሚያውቁበት ሰዎች ሞተው አልቀዋል ወይም ጊዜው ስለረዘመ ተረስቶልኛል ብሎ ካላሰበ ወይም የዶሮ አይን ካልበላ በስተቀር ማፈር ስለሚኖርበት ዳግመኛ ወደ ፖለቲካው መስክ መጥቶ ለዳግመኛ ጥፋት ይዘጋጃል ብሎ ማሰብ ይከብዳል። ያም ሆነ ይህ የለመደ ልማድ ያሰርቃል ከመዓድ እንደሚባለው ሻለቃው ኮያኔ ቢለያይም ከሻቢያና ከኦነግ ጋር እንዲሁም በወያኔ ምትክ ብርሃኑን ይዞ ዛሬም እንደ ትናንቱ አገሪቱና ህዝቧን በድጋሚ ለመቅበር ብቅ ብሏል። የደርጊ ሰፋ መንግስትም የሻለቃውን ክህደት አስመልክቶ ድርጊቱ በተሰባዊና የውርስ ባህሪ የባንዳነት ዘር አለው ማለት ነው እንደሆነ ይጽፉበት የነበሩበት መጣጥፎች ለመበቀል የሚያስገድድ ሁኔታ እንደሚታይበት ምስክርነቱ ገሃድ ያደርጋል። ራሱን ከመካብ አልፎ ስላባቱም ከማፈር ይልቅ በኩራት ሲያነሳ ተደምጧል። እንደሚታወቀው ኢጣሊያ ከወጣ በኋላ አጼ ኃይለ ሥላሴ ወደ አገር እንደገቡ ብዙ የኤርትራና የትግራይ ባንዳዎች እንዲሁም ጥቂት የቀሪዎቹ ዘሮች ባንዳዎች ወደ ሹመት መምጣታቸው አይካድም። የሻለቃ ዳዊት አባትም አንዱ ናቸው። የሻለቃ ዳዊት ባንዳነትም ከዘር ተያይዞ ለመምጣቱ ዋናው ማስረጃ ከስራቸውና ዛሬም ከሚሰራቸው ተግባሮቹ ባሻገር ያባቱ እንዲሁም የወንድሙ የሙልጌታው ለጊዮርጊስ ልክ እንደ ወንድሙ ከሃዲ መሆን ነው። ዳዊትን ወያኔ አንቅሮ ስለተፋው ነው እንጂ ቢቀበለው ኖሮ ገስግሶ የሚሄድ ሞራለቢስ ባንዳ እንደሆነ ይሰመርበት። ለነጭ የስለላ መረብ የተንበረከከው ዳዊት የውጭ አገር የስለላ ድርጅት እየጎተተ የአገር ህልውናን በቀላሉ በማጥፋት የተካነ በመሆኑ በራስ ላይ መተማመንን መሠረት በማድረግ አባቶቻችንን ከነጭ ተጽዕኖ ነጻ አድርገው ያቆዩትን የራስን ማንነትና የአገር ምንነት ለባዕድ አሳልፎ የሰጠ ወኔ የከዳው ተንበርካኪ እንደሆነ ይታወቃል። ዛሬም እነ ሌንጮንና እነ ብርሃኑን በሻቢያ ጣልቃ ገብነት ይመስላል ዳዊትን ጎትተው ያመጡት ለዚሁ ተግባሩ በተካነው መንገድ በጌቶቻቸው አማላጅነት ከወያኔ ጋር ስልጣን ለመቀራመት ለሚያደርጉት ጉዞ እንዲረዳቸው እንደሆነ በግልጽ መታወቅ አለበት። እንደመጡትም በለመደው ወደ አሜሪካ ቢሮ ገባ ወጣ እያለ መልከጥፉ በስም ይደግፉ የሆነውን አገር አፍርስ ንቅናቄ ከጥንት ኢሃፓ ከነበረበት ጊዜ ጀምሮ በዘር በሽታ ከተለከፈው ጌታቸው በጋሻው ጋር አስተባባሪ አደረጉት። አማራውም ባንድ ሰው ለምን ተወከለ ሲባሉ የትድራጀ ስለጠፋና ሞረሽም በነለንጮ ስላልተደገፈ ሌላ ጊዜም ደግሞ ያማራ ድርጅት ስለሌለ የሚል ማደናገሪያ ቀረበ። ይቀርታ ቀጥሎም ስለሌንጮ ባንዲራ ሲነሳ ዳዊት የሰጠው መልስ ሌሎቹም ረስተውስ ለመጡ ነው ብሎን አረፈው። ይችናት አንድነት። ዛሬ ደግሞ በጭፍን ከመከተል በስተቀር ጠለቅ አድርጎ ማሰብ ለተሳነው ገንዘብ ከፋይና አጃቢ ሌላ ማደናገሪያ መልከ ጥፉ በስም ይደግፉ ይሆን ቢራዊ ንቅናቄ የሚል ተጀምሯል። ሻለቃው አሁን በቅርቡ ሌሎች ሲደራጁ መቀበልን አማራው ሲደራጅ መንጫጫትን ማውገዙን በሰማንበት ጆሮአችን አማራውንም እንዳልተደራጀ ሌላም በማለት ይከተልና ኦሮሞ ከማዳጋስካር የመጣ ነው ብሎ ሞረጭ ጽፏል የሚል አነጋገር ሰንዝሯል። ቀጥሎም ኦነግ ከመገንጠል ወደ አለመገንጠል እንደመጣ ሊነግረን ሞክሯል። ሻለቃው ይህንን በማሬት ተቀለለ መርዝ ይዞ በመቅረቡ ለኔ አይደንቀኝም። ምክንያቱም በተደጋጋሚ እንደተከስኩት ከዚህ ቀደም የጥላት መሳሪያ በመሆን እድሜ ልኩን ሲሰራው የኖረውን የባንዳነት ተግባሩን እንደሚቀጥልበት ስለማውቅ ነው። ሻለቃው አሁን በቅርብ ባደረገው ንግግር ላይ የተረዳሁት ሌላ ያማራ ድርጅት እነ ብርሃኑ ሊፈጥሩ ላይታች ስለሚሉ ያን ሁኔታ ለማጠናከርና በመራው ስም የባዕዴን አይነት ድርጅት ፈጥሮ ከተበከሉት ዘረኛ ድርጅቶች ጋር ለማዳበል ያደረገው ንግግር እንጂ ያማራውን ለህልውናው መደራጀት አምኖበት አይደለም። ዛሬ የተናገረውን ነገ የማይደግም የተለመደ የሻለቃ ዳዊት ባንዳው አካሄድ እንደሆነ ላረጋግጥላችሁ ወዳለሁ። የኦሮሞ ነጻ አውጭ ግንባር ኦነግ ከመገንጠል ወደ አለመገንጠል እየተባለ ብዙ ጊዜ የሚለፈፈው ሐሰት ነው። ኦነግ አሁንም ኦነግ ነው። አቋሙም እስከዛሬው ዓለት ድረስ መገንጠል ነው። ነለንጮ ካካበቱት የትግል ልምድ በመነሳት የተወሰኑት አሁንም እንደ ድሮው በኦነግነት እንዲቀጥሉ አድርገው የኦነግ መስራቾች ነለንጮ ለታ እነ ዲማ ነገው ደግሞም የውስጥ ትክክለኛ ገጽታቸውና አቋማቸው ያው እንደ ድሮ ኦነግ ሆኖ ሳለ ባንድነት ስም ህዝብን ግራ አጋብቶ የሚመኙትን ለማግኘት የኦሮሞ ዲሞክራቲክ ግንባር ኦዴግ በማለት ታክቲክ ቀየሩ። ለምሳሌ የኦነግም ሆነ የኦዴግ ድርጅቶች ሁለት አይነት ነን ቢሉም ባንዲራቸው ግን አንድ ነው፣ አልተለወጠም። ይህ የታክቲክ ስማቸው ወደ ህብረተሰቡ በመግባት ወያኔ ለራሱና ለነሱ ያከፋፈላውን የዞን ድርሻ መሬቶች በክልል ስም እንደያዙ የመቀጠሉን ሁኔታ ቋሚነት እንዲኖረው ኢትዮጵያኑ ህብረተሰብ አምኖ እንዲቀበላቸው ለማስደረግ ነው። ሌንጮም ሆነ ሌሎቹ ተቀይረና ለያሉ የሚያደንቁሩና ደጋግሞ የሚነግሩን አንድ ላይ ሆነን ተስማምተንም ብንገባ የመገንጠሉ አንቀጽ 39 እና ክልላችን አይቀየርም ብለው ነው። ለንጮ ባቲም በተደጋጋሚ የሚለው አንቀጽ 39 እና ክልሉ ተማልቶልናል፣ ወያኔን የምንቃወመው በዲሞክራቲክ ጥያቄ ነው ብሎናል። እነ ብርሃኑም ሌሎቹም የዘር ድርጅቶች ይህንን ይጋራሉ። ስለዚህ እውነተኞቹ የአንድነት ኃይሎችና አማራው የሚሉት ደግሞ የክልል ፌዴራሊዝምን አይቀበልም። ዛሬ ያሉት ክልሎች ፈርሰው የአሜሪካን መሰል ፌዴራሊዝም ወይም በዘር ያልተዋቀረ አስተዳደር ያስፈልገናል ባዮች ናቸው። ስለዚህ የኤትኒክ ፌዴራሊዝም አቀንቃኝና የጸረ ኤትኒክ አቀንቃኝ አንድ ሊሆን አይችልም። ባንድነት እንድንታገል ከተፈለገ ዙሪያ ጥምጥም እየሄድን ህዝብን ግራ ማጋባቱን አቁመን በቅድሚያ ኢትዮጵያንና ሰንደቅ ዓላማዋን ያላንዳች ቅድመ ሁኔታ መቀበል የግድ ነው። ከዚህ ውጭ የሚደረደሩ ምክንያቶች ፋይዳ የላቸውም። መንታ መላስ ይዞ መንታ መንገድ ላይ መቆም ይብቃ። እውነትና ንጋት እያደረ ይጠራል። የከርሞ ሰው ይበለን ከበደ በለው። We'll be right back.